The Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችሁ። የዛሬ ሐምሌ 8 2007 ዓ.ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማእግዜር ነኝ። በምሽቱ ዝግጅት ሰማያዊ ፓርቲ በአባላቱ ላይ የሚደርሱ ያላቸው ወከባዎችና ስርዓቶች እንዲቆሙ ጥሪ አቀረበ።
ስድስት ሰዎችን በዚህ ሁለት ሶስት ቀን ውስጥ አስረዋል። በተለያየ ፍርድ ቤትም እነዚህን ሰዎች ያቀረቧቸው በተለያየ አዲስ አበባዎቹን
የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው። ዝርዝሩን ይዘናል። ኤችአይቪ ኤድስንና ከኤድስ ጋር በተያያዙ በሽታዎች ምክንያት የሚከሰተው ህልፈትን ለመቀነስ በሚሊኒየም የልማት ግቦች ሰፍሮ የነበረው እቅድ ግቡን እንደመታ የተባበሩት መንግስታት ድርጅት ያወጣው አዲስ ዘገባ አስታውቋል። በዚህም ላይ ዘገባ ይኖረናል። ከኢራን ጋር በትናንትናው ዕለት የተደረሰውን የኒውክሌር ስምምነት የምጣኔ ሀብትና የፖለቲካ አንድምታዎች የሚገመግሙልን ባለሙያም ለምሽቱ ይዘናል። እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዋና ዋና ዜናዎች እናሰማ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በቅርቡ በኬንያ የሚያደርጉትን ጉብኝት መንግስቱን የሰብአዊ መብት ሬኮርዱን እንዲያሻሽል ግፊት ለማድረግ እንዲጠቀሙበት የሰብአዊ መብት ድርጅቶች አሳስበዋል። ሂዩማን ራይትስ ዋች 17 የመብት ድርጅቶችን ወክሎ ባወጣው መግለጫ የኬንያ ፕሬዚደንት ኡሁሩ ኬንያታ በብሔራዊ ጸጥታና ሽብርተኝነትን በመዋጋት ስም የሀገሪቱን ህገ መንግስትና ዓለም አቀፍ የሰብአዊ መብት ግዴታዎቿን እየጣሱ በመሆናቸው አሳስቦናል ብሏል። ዩናይትድ ስቴትስ በጸረ ሽብርተኛ ትግሉ ከኬንያ የቅርብ አጋሮች አንዷ እንደመሆኗ ፕሬዚደንት ኦባማ ፕሬዚደንት ኬንያታን ህገ መንግስታቸውን እንዲያከብሩ አጥብቀው ለማሳሰብ ልዩ ድል ተፈጥሮላቸዋል ሲል የሰብአዊ መብት ድርጅቶቹ ደብዳቤ አሳስቧል። በመጪው ታሪካዊ ጉዞ አንገብጋቢ ጉዳዮችን እንዲያነሱ እንማጸኖታለን ሲሉም የሰብአዊ መብት ድርጅቶቹ ተማጽኗቸውን አቅርበዋል። በናይጄሪያ ሰሜን ምስራቃዊ ክፍለ ግዛት ተጠርጣሪ የቦኮ ሀራም ተዋጊዎች ቢያንስ 45 ሰዎችን መግደላቸው ተዘግቧል። ታጣቂዎቹ ከትናንት በስቲያ ሰኞ ማይኖክ በምትባል ከተማ ሌሊት ላይ ወረው በትንሹ 30 ሰዎችን ሲገሉ በመቶዎች የተቆጠሩ መኖሪያ ቤቶችን አቃጥለዋል ሲሉ እማኞች ገልጸዋል። ትናንት ማክሰኞ ደግሞ ታጣቂዎች ቦርኖና ዮቤ ክፍለ ሀገሮች መሀል ላይ የምትገኝ አንዲት ከተማን አጥቅተው ቢያንስ 15 ሰዎች እንደገደሉ ተነግረዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በታሪካዊው የኢራኑ ኒውክሌር መርሃ ግብር የተመለከተውን ውል አስመልክተው ዛሬ በዋይት ሀውስ በሚያካሂዱት ጋዜጣዊ ጉባኤ የበለጠ ማብራሪያ በጉዳዩ ላይ ይሰጡበታል ተብሏል። ሚስተር ኦባማ ትናንት ማክሰኞ ለኒውዮርክ ታይምስ ጋዜጣ በሰጡት ቃለ መጠይቅ ኢራንና የዓለም ሀያላኑ ስብስብ ቪየና ላይ የደረሱት ውል ኢራን የኒውክሌር መሳሪያን ለማምረት የምትችልባቸውን መንገዶች ሁሉ የሚዘጋ ነው ብለዋል። ብዙዎች ሪፑብሊካኖች ግን ይህንን የእሳቸውን ግምገማ አይቀበሉትም። በመጨረሻም የአፍጋኒስታን የታሊባን ሽምቅ ተዋጊዎች መሪ ሙላህ ኦማር ቡድኑ ከካቡሉ መንግስትና ከውጭ ሀገሮች ጋር ለ14 ዓመታት የቀጠለው የዚያች ሀገር ጦርነት እንዲቆም የያዘውን የፖለቲካ ድርድር እንደሚደግፍ መናገሩ ተሰምቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። በኢትዮጵያ በምርጫ 2007 ከመድረክ ቀጥሎ በርካታ እጩዎችን ያቀረበው ሰማያዊ የተቃዋሚ ፓርቲ በአባላቱ ላይ የሚደርሱ ጥቃቶችና እስራቶች እንዲቆሙ ጥሪ አሳልፏል። በተለያዩ አካባቢዎች በአባላቱ በደጋፊዎቹና በምርጫ 2007 በተለያዩ ኃላፊነቶች የተሰማሩ ወኪሎቹ ላይ የሚደርሰው ወከባ፣ እስራትና ግድያ በእጅጉ እንዳሳሰበው ፓርቲው በትናንትናው ዕለት ገልጿል። መግለጫውን የተከታተለው ዘጋቢያችን መለስካቸው አማሃ ተከታዩን ከአዲስ አበባ አድርሶናል።
ፓርቲው ባወጣው መግለጫ እንዳተተው የ2007 ዓ.ም ጠቅላላ ምርጫ ከተፈጸመ ማግስት ጀምሮ በምርጫው በንቃት ሲሳተፉ የነበሩና በአስተሳሰባቸው በሕዝብ ዘንድ ተቀባይነት ያላቸውን ዜጎች በማናለበኝነት መደብደብ፣ ከሥራ ማፈናቀል፣ ማሰር፣ ማሸማቀቅና መግደል ያገዛዙ ዋና መገለጫ ሆኗል ይላል ሰማያዊ ፓርቲ በጽሑፍ ያሰራጨው መግለጫ። አሁን በጸጥታ ኃይሎችና በፖሊስ በአባሎቻቸው እየተፈጸመ ነው ያሉትን ድርጊት በእጅጉ የሚያሳፍርና በአይን የሚታይ ባይሆን ኖሮ ድርጊቱን ለማመን ያስቸግራል ያሉት የፓርቲው ሊቀመንበር አቶ ይልቃል ጌትነት በአንዳንድ ስፍራዎች ተፈጽሟል ያሏቸውን እስሮች በምሳሌነት ይጠቅሳሉ።
አሁን ሰሜን ሸዋ ያሉ 3 እጩዎቻችንና ሌሎች 2 አባላትን ጨምሮ 5 ሰዎችን ቤታቸውን ፈትሸው ቤታቸው ውስጥ ያሏቸውን እንደ ላፕቶፕ ኮምፒውተር፣ የእጅ ስልክና የመሳሰሉትን ነገሮች ሁሉ ወስደው የት እንደወሰዷቸው ሳናቅ አሁን ሐምሌ 5 ነው ያሰሯቸው። ዛሬ ላይ አዲስ አበባ ማዕከላዊ የሚባለው የምርመራ ቦታ ላይ እንዳሉ አንዳንድ ጥቆማዎች ያሳዩ። ከባህር ዳር አካባቢና ከምዕራብ ጎጃም ደግሞ ሽንዲ ተብሎ በሚጠራ ወንበርማ ወረዳ ውስጥ ያሉ 3 እንደዚሁ እጩ የነበሩ የፌዴራል ምክር ቤትና የክልል ምክር ቤት እጩ የነበሩ ሰዎች ናቸው። ሌሎች ደግሞ የአንድነትና የመያድ አባላት የነበሩትን 5 ሰዎች ባህር ዳር በምርመራ ላይ ካቆዩ በኋላ አሁን ወደ ዋናው ማረሚያ ቤት አዘዋውሯቸዋል።
እንዲህ ያሉ እስሮችና ሌሎች ማዋከቦች የሚፈጸሙት ከመሃል ርቀው በሚገኙ የሀገሪቱ ክፍሎች ብቻ እንዳልሆነና በሀገሪቱ ዋና ከተማ በአዲስ አበባም እየተፈጸመ ነው ያሉትንም ድርጊት አቶ ይልቃል ይዘረዝራሉ።
እዚህም አዲስ አበባ ላይም እንደዚሁ የኛው የምክር ቤት አባል የሆነው ደብሬ አሸናፊ፣ የዲስፕሊን ኮሚቴ አባል የሆነውን መርከቡ ኃይሌ አናናያን እና ሌሎችንም 3 ወጣቶች አድርገው 6 ሰዎችን በዚህ 2-3 ቀን ውስጥ አስረዋል። በተለያየ ፍርድ ቤትም እነዚህን ሰዎች ያቀረቧቸው፣ በተለይ አዲስ አበባዎቹን እነ ደብሬ አሸናፊን መናገሻ ፍርድ ቤት ያቀረቧቸው፣ ለክስ የሚበቃና ምንም አይነት መረጃ የለህም ይህንን ነገር አላይም ብሎ የመናገሻ አንደኛ ደረጃ ፍርድ ቤት አሰናበተው። በዛ 2 ሰዓት እንደገና ከጥቂት ጊዜ በኋላ አራዳ ፍርድ ቤት ወሰዷቸው። ያም እንደገና ይህንን ጉዳይ ላይ አልችልም፣ ለክስ የሚያበቃ ነገር የለህም ብሎ መለሰው። ከዛ በኋላ በዛው ሰዓት በዛው ቀን ወደ ማታ አካባቢ ሰባራ ባቡር በተለምዶ በሚባል አካባቢ ባለ ፍርድ ቤትም እንደዚሁ እነዚህን ሰዎች ያቀረቧቸው።
አቶ ይልቃል እንደሚሉት ሰባራ ባቡር የሚገኘው ፍርድ ቤትም ለፖሊስ ተጨማሪ ቀን ሰጥቶ ለሐሙስ ሐምሌ 9 ቀን እስረኞቹን ይዞ እንዲቀርብ ትዕዛዝ ሰጥቷል። ይሁንና ታሳሪዎቹ ዛሬ ቀርበው የነበሩ ሲሆን ፍርድ ቤቱ የተያዙበትን ምክንያት በቂ ሆኖ እንዳላገኘው ለፖሊስ በግሳጼ መልክ መግለጹን አቶ ይልቃል ይናገራሉ። ፓርቲው ያሰራጨው የጽሑፍ መግለጫም እንዲህ አይነቱ ሕገ ወጥና የማናለብኝነት ድርጊት በአስቸኳይ እንዲቆም ሰማያዊ ፓርቲ አሁንም አጥብቆ ይጠይቃል ይላል። አቶ ይልቃል በተለይ ለቪኦኤ በሰጡት ቃል እንደገለጹት በቅርቡ በደብረ ማርቆስ ከተማ የተገደሉት የሰማያዊ ፓርቲ አባል አቶ ሳሙኤል አወቀ ገዳይ የተፈረደበትን ፍርድ አይቀበሉትም። በእርሳቸው አባባል ገዳይ አባሪዎች አሉት እየተባለና አባሪዎቹ ሳይያዙ፣ በሌላ በኩል ደግሞ ሟች እንደተገደለና የፖሊስ ምርመራ ውጤት ምን እንደሚመስል ገና ሳይታይ ታላላቅ የመንግሥት ባለሥልጣናት አቶ ሳሙኤል ከጥብቅና ሙያው ጋር በተያያዘ ከደንበኛው ጋር ጠብ የነበረው እንደሆነና ግድያውም ከዚህ ጋር የተዛመደ ነው በማለት ቀድመው ዳኝነት የሰጡ መሆናቸውን በማስታወስ በተጨማሪም ፍርዱ በ15 ቀን ውስጥ መሰጠቱም ፍትሐዊነቱን እጅግ አጠራጣሪ ያደርገዋል ካሉ በኋላ ጊዜና ታሪክ ምስጢሩን ያወጣዋል ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ ስርጭታችን እስከ ምሽቱ 1:30 ድረስ ይቀጥላል። ኤችአይቪንና ከኤድስ ጋር በተያያዙ በሽታዎች ምክንያት የሚከሰተውን ህልፈት ለመቀነስ በሚሊኒየም የልማት ግቦች ሰፍሮ የነበረው እቅድ ግቡን እንደመታ የተባበሩት መንግስታት ድርጅት ባወጣው አዲስ ዘገባ አስታውቋል። የአሜሪካ ድምጿ ማርተ ቫንደርቮልፍ ከአዲስ አበባ የላከችውን ዘገባ አዳነች ሳህይ ታቀርበዋለች።
የተባበሩት መንግስታት ድርጅት አሃዝ ባመለከተው መሰረት ከ2000 ዓ.ም ወዲህ በ15 ዓመታት ውስጥ ማለት ነው አዲስ በኤችአይቪ የሚያዙ ሰዎች ቁጥር በ35 ከመቶ ቀንሷል። ከኤድስ ጋር በተያያዙ በሽታዎች የሚሞቱት ሰዎች ብዛትም በ41 ከመቶ ወርዷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን መልካሙን ዜና ትላንት ለጋዜጠኞች ይፋ ያደረጉት አዲስ አበባ ላይ ነው።
ቱዴይ 15 ሚሊዮን ፒፕል ዛሬ 15 ሚሊዮን የሚሆኑ ሰዎች በነፍስ አድን የኤችአይቪ ህክምና ላይ ይገኛሉ። በማንኛውም አይነት ሁኔታ የህክምናውን መጠን ከፍ ማድረግ እንደሚቻል በማያጠራጥር ሁኔታ አረጋግጠናል። 15 ሚሊዮን የሚሆኑ ሰዎች በኤችአይቪ ህክምና ላይ መሆን ማለት ደግሞ በቢሊዮኖች የሚቆጠሩ ቤተሰቦች በበሽታው ከመያዝ ይተርፋሉ፣ በቢሊዮኖች ዶላር የሚቆጠር ገንዘብ ከመውጣትም ይድናል። ከኤድስ ነጻ ወደ ሆነ ትውልድም እያመራን ነው ማለት ነው።
ኤድስን በሚመለከት በከፍተኛ ደረጃ የተጎዱት ከሰሃራ በመለስ ያሉት የአፍሪካ ሀገሮች ናቸው። ሆኖም መሻሻል ታይቷል። ኢትዮጵያ፣ ናሚቢያና ሴኔጋል በኤችአይቪ የሚያዙ አዲስ በሽተኞችን በመቀነስ ረገድ ጎልቶ የሚታይ ውጤት ያሳዩት ሀገሮች ተምሳሌቶች ናቸው። የተባበሩት መንግስታት ድርጅት ዘገባ እንደሚለው የኤድስ ህክምና ተደራሽነት የማግኘቱ ጉዳይ በዓለም ደረጃ 7.8 ሚሊዮን የሚሆኑ ሰዎችን ከህልፈት አድኗል። ህክምና ማግኘቱ በተጨማሪም 1.4 ሚሊዮን የሚሆኑ ልጆች ከእናቶቻቸው ኤችአይቪ ከመውረስ እንዲድኑ አስችሏል። ከ6ና ከ8 ወራት በኋላ ደግሞ የኤችአይቪ በሽተኞች መድኃኒቶቹን በየቀኑ መውሰዱን ለማቆም እንደሚችሉ የተባበሩት መንግስታት ድርጅት የኤድስ ክፍል ዋና ስራ አስፈጻሚ ሚሼል ስድቤ ተናግረዋል።
Soon we know that we will have one injection for every 4 months or 6 months.
በቅርቡ በየ4ቱና በየ6 ወራት አንድ መርፌ ብቻ መወጋት የሚቻልበት ጊዜ እንደሚመጣ እናውቃለን። በድህነት ለሚኖሩት ሰዎች የምናደርገውን አቅርቦት ፈጽሞ ይለውጣል ማለት ነው። መድኃኒቶችን ለማግኘት ብዙ ከመጓዝ ሄደው ከመውሰድ በብዛት ለማስቀመጥ ጥረት ከማድረግና አንዳንዴም ላይሰሩ የሚችሉ መድኃኒቶችን ከመውሰድ ይድናሉ ማለት ነው።
የኤድስ በሽተኞች የመርፌ ህክምና ሲያገኙ የህክምና ዋጋ ይቀንሳል። ያም ሲባል ግን ገና ብዙ መሰራት ያለባቸው ነገሮች አሉ። አቻምና 2 ሚሊዮን የሚሆኑ አዲስ የኤችአይቪ በሽተኞች ታይተዋል። ከ13 ሚሊዮን በላይ የሚሆኑ ልጆች ከኤድስ ጋር በተያያዙ በሽታዎች እናት ወይም አባት ወይም ደግሞ እናትና አባታቸውን አጥተዋል። የተባበሩት መንግስታት ድርጅት የቀየሰው የሚሌኒየም የልማት ግብ በያዝነው ዓመት የጊዜ ገደቡ ሲያበቃ በዘላቂ የልማት ግብ ይተካል። አዲሱ ግብ እንዲፈጸም የሚፈልገው እንደ አውሮፓ አቆጣጠር በ2030 ዓ.ም ሲሆን ዓላማው የኤድስ በሽታን ሙሉ በሙሉ ለማጥፋትና ሁሉም የኤድስ በሽተኞች የህክምና ተደራሽነት እንዲኖራቸው ማድረግ ነው።
ከአሜሪካ ድምፅ ሬዲዮ ጣቢያ ዝግጅታችን ሲቀጥል ከኢራን ጋር በትናንትናው ዕለት የተደረሰውን የኒውክሌር ስምምነት የምጣኔ ሀብትና የፖለቲካ እንደዚሁም ታሪካዊ አንድምታዎችን የሚገመግሙልን ባለሙያ ይዘናል። ለመሆኑ ከስምምነቱ ምን አይነት ተጨባጭ ውጤቶች ይጠበቁ ይሆን? ስምምነቱ በሁለቱ ቁልፍ አገሮች ማለትም ዩናይትድ ስቴትስና ኢራን የሚጠብቁት ፈተናዎችና የመጨረሻው ጣውስ? ሰፋ ያለ የባለሙያ ትንታኔ ነው ያዝነው። ዶክተር ሹመት ሲሻኝ በቨርጂኒያው በክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር ናቸው። በዓለም ስልጣኔ፣ በዘመናዊ የመካከለኛው ምስራቅና የእስልምና ጉዳዮች ዙሪያ ጥናት በማድረግም ይታወቃሉ። አሉላ ከበደ ነው ዶክተር ሹመትን ያወያየው። ወደ ዝግጅቱ።
ዶክተር ሹመት፣ በኢራን የኒውክሌር ፕሮግራም ዙሪያ ጀርመንን ጨምሮ በስድስቱ ሀያላን መንግስታትና በኢራን መካከል በተደጋጋሚ ከተጣሱ ቀነ ገደቦች በኋላ በመጨረሻው ታሪካዊ የተሰኘ ስምምነት ተፈርመዋል። ለበርካታ ዓመታት የኢራን ኒውክሌር ፕሮግራም ለማስቆም የተደረጉ ጥረቶች ለፍሬ ሳይበቁ ውጥረት የሰፈነበት መካከለኛ ምስራቅ እንዲኖር ያደረገ ሂደት በዚህ ስምምነት የተሻለ ሁኔታ ይፈጥራል የሚል ተስፋ አሳድሯል። በሌላ በኩል አሁንም ጥልቅ ስጋት ያላቸው ወገኖች አሉ። ተስፋና ጥርጣሬ፣ የሁለት ወገን የጠበቁ አስተያየቶች ያልተለዩትን የዚህን ስምምነት መንፈስ በመረዳት ብንጀምር፣ ለመሆኑ በዚህ ስምምነት የታቀፉት አብይ ጭብጦች ምንድን ናቸው?
እሺ፣ እንግዲህ ቅድም አንተም ጠቀስ እንዳደረከው ይህንን ስምምነት ታሪካዊ የሚያስብለው ከዚህ በፊት ከተደረገው ሙከራ ሁሉ ተጨባጭነት ያለው መተማመን ሳይሆን በማረጋገጥ ላይ በፍተሻ ላይ የተመሰረተ ስምምነት ላይ ስለደረሱ ነው። የስምምነቱ ጭብጥ የሚለው ምንድን ነው? ኢራን የኒውክሊየር ቦምብ ለመስራት እጅግ በጣም ከተቃረበች በኋላ ሁሉም እንደሚያምኑበት 2 ወር ብቻ ነበር የቀራት። ያንን ወደ ኋላ መልሳ ከዩናይትድ ስቴትስና ከቀሩት 5 ኃይሎች ጋር ማዕቀቡ እንዲነሳላት በተደረገ ስምምነት እሷም ያተቀርባበት የነበረውን የኒውክሌር ፕሮግራም ወደፊት ከማራመድ ራሷን ለማቀብ የተስማማችበት ነው እና ይሄ ታሪካዊ ነው። ለምን ቢባል በተለይ በዩናይትድ ስቴትስ እና በኢራን መካከል ትልቅ የቆየ ቁርሾ አለ። ሁለቱ የሚያስታውሷቸው የተለያዩ ታሪኮችን ነው። ኢራኖች ከ1953 ዓመተ ምህረት ጀምሮ አሜሪካኖችና ምዕራባውያን ምን ያህል እንደበደሏቸው በዲሞክራቲክ መሰረት የተመረጠ መንግስታቸውን ፈንቅለው ሻሁን መንግስት በላያቸው ላይ እንደጫኑባቸው፣ ያን የሻህ መንግስት በአሜሪካና በምዕራቦች ድጋፍ ብቻ የቆየ መሆኑ፣ የኢራኖቹ የራስ በራስ ማስተዳደር እጅግ በጣም ተዳክሞ የነበረ መሆኑ፣ ከዚያ በኋላ በ1979 እንደ ፈረንጆች ባደረጉት አብዮት ያንን ጥለው ነጻነታችን አረጋገጥን ብለው ብዙ ኢራኖች ያምናሉ። አሜሪካኖቹ የሚያስታውሱት በዚያ አብዮት ጊዜ እንዴት አድርገው ዲፕሎማቶቻቸውን እና ሌሎች ሰራተኞቻቸውን እንዳሰሩባቸው፣ በዚህም ምክንያት ትልቅ ድፍረት እንዳደረጉ፣ ከዚያም ወዲህ በአሜሪካ ላይ ተቃውሞ በማስነሳት እንዲሁም አሜሪካን የሚቃወሙ ኃይሎችን በመደገፍ ምዕራብንና አሜሪካን ታሰጋለች የሚል ትልቅ ጥርጣሬ እና ቂም አላቸው። ይህንን ደግሞ የበለጠ የሚያፋፍም የና እስራኤልም ጉዳይ አለ። እንዲሁም በኢራን መጎልበት ምክንያት ስጋት ያደረባቸው እነ ሳውዲ አረቢያም የምዕራቡን ኃይል በተለይ አሜሪካን ሁኔታ በማፋፋም እና በኢራን ላይ የተነጣጠረው ጥላቻ የበለጠ እንዲግል ተደረገበት ጊዜ ነው። ስለዚህ ይሄ ወደ 36 ዓመት ቢያንስ የቆየ ትልቅ ቂም በመካከላቸው ስላለ ያንን አልፈው እዚህ ደረጃ መድረሳቸው እንኳን ታሪካዊ ያሰኘዋል። እርግጥ ወደፊትም ቢሆን ብዙ እንቅፋት አለ፣ ብዙ የሚነሱ ጭቅጭቆች እና አቲካራ ይኖራል ብዬ ገምታለሁኝ። ግን ቢያንስ አሁን የተደረገው እስካሁን ድረስ ከማንም አገር ጋር ይህ አይነት ውል አልተቻለም። ኮሪያ ጋር አልተቻለም፣ ከፓኪስታን ጋር አልተቻለም፣ ከህንድ ጋር አልተቻለም፣
ከእስራኤልም ጋር አልተቻለም።
በተለይ
ዶክተር ሽመት ቀደም ብለው የዘረዘሯቸው አራት ሀገሮች ጋር የነበሩትን አይነት ሙከራዎች የአሁኑም ችግር ያመጣል እያሉ ነው። ይህን ስምምነት ባሉት የሚመለከቱ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በበኩላቸው ግን በዚህ የኒውክሌር ስምምነት የሚመጣ ጦርነት የለም፣ ያ ጦርነት ስጋት ያለው ይህን መሰሉ ስምምነት በሌለበት ዓለም ነው ይላሉ። ይሄ ስምምነት በሌለበት በመካከለኛው ምስራቅ ጦርነት የመቀስቀሱ እድል ከፍ ያለ ነው። ከሁሉም በላይ ግን ይህ አደጋ በሰላማዊ መንገድ ይፈታ እንደሆን በመሞከር የምናጣው ነገር የለም ሲሉ ያስረግጣሉ። በሌላ በኩል ዋናው ተቀናቃኝ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ አስደንጋጭ ታሪካዊ ስህተት ይሉታል። ኢራንን በምታገኘው ገንዘብ የበለጠ ትጠናከራለች። ይሄን ገንዘብ አሁን የሚለቀቅላትን 100 ቢሊዮን ዶላርና በነዳጅ ሽያጭ የሚገኙ ገቢዎች ሁሉ ከማዕቀቡ መነሳት በኋላ የተባባሰው ሁኔታ ለመፍጠር ትጠቀምበታለች ይላሉ። እንዲህ ፈጽሞ የማይገናኝ ድምዳሜ ላይ የደረሱ ሁኔታዎች ናቸው የሚታዩትና እስኪ ይመዝኑት፣ አንድምታውን እንመልከት።
አዎ ልክ ነው። የተለያየ ጥቅም ያላቸው አገሮች እና ኃይሎች በተለያየ አይን ነው ይህንን ሁኔታ የሚመለከቱት። እስራኤል በተለይ ከእስራኤልም ቀጥሎ ሳውዲ አረቢያ ኢራን ከአሜሪካ ጋር የተቀራረበች እንደሆነ ኢራንን ለማሽመድመድና ኢራን የአካባቢውን ፖለቲካ ላይ ተጽዕኖ እንዳይኖራት ለማድረግ የሚደረገው ሙከራ እጅግ በጣም ያዳክምብናል ብለው ይሰጋሉ። በተለይ የእስራኤሉ ጠቅላይ ሚኒስትር ናተኛሁ ገና ከመጀመሪያው ጀምሮ ነው ይህንን የስምምነት ሂደት የተቃወሙት። ስምምነቱ ምን እንደሆነ ሳይታወቅ፣ ገና የት እንደሚደርሱ ሳይታወቅ እስራኤል ብለው ዋሽንግተን ድረስ በመምጣት ስቴት ዲፓርትመንት ሳይፈቅድ ምን ሳይፈቅድ የአሜሪካን ኮንግረስ በፕሬዚደንቱ ላይ ሄደው ነው ያነጋገሩት። ይሄ ፕሬዚደንቱ ላይ ትልቅ ጫና ለማሳደርና ከተቻለም የስምምነቱ ሂደት እንዲቋረጥ ነበረ።
ከተለመደው አሰራር የአንድ አገር መሪ በሌላ አገር ምክር ቤት ውስጥ የሚያደርገው ንግግር በአመዛኙ በአስተዳደሩ የሚያልፍ ሂደትን የሚከተል ነው። ነገር ግን ይሄ ከፕሬዚዳንት ባራክ ኦባማ እውቅናም ፈቃድም ውጭ ነው የተደረገው።
አዎ፣ ከዚያ ውጭ ነው። ዋይት ሀውስ አላወቀም፣ ስቴት ዲፓርትመንት አላወቀም፣ እውቅናም አልሰጠም እና ማንም የውጭ ሀገር መሪ ይህንን ሁኔታ አድርጎት አያውቅም። እርግጥ ብዙ የዓለም መሪዎች እየመጡ ኮንግረስን ያነጋግራሉ። ያ የሚደረገው ግን ጥሪ ተደርጎላቸው በስቴት ዲፓርትመንትና በዋይት ሀውስ አቀነባባሪነት ነው። ናተኛሁ ይህን ያደረጉት ሆን ብለው ነው። ምክንያቱም ኮንግረስ ውስጥ ትልቅ የእስራኤል ደጋፊ ኃይል አለ። ያንን በመጠቀም
ጋባዦቻቸውም እነሱ ናቸው
እና አሜሪካ ውስጥ ይሄ ትልቅ የፖለቲካ ጉዳይ ሆኗል። በአብዛኛው በእውነቱ የኒኩሌር ጉዳይ ሳይሆን ኢራንም ውስጥ ይሄ ሁኔታ አለ። አንድ ወገን አለ እጅግ በጣም አክሮ ሁኔታውን የሚመለከት፣ ሌላ ወገን ደግሞ ይህንን እንለፈውና ወደ ሌላ ራፍ እንሸጋገር የሚል አለ። እና አሜሪካም ውስጥ የምናየው ይህንን አይነት ነው። በአንድ በኩል ከኢራን ጋር ያለው ቂም እንዳይበርድ በተቻለ መጠን ኢራን ተገልላ ካለችበት ተጠርዛ እንድትቀመጥ የሚፈልግ ኃይል፣ በሌላ በኩል ደግሞ ከዚህ በፊት የተደረገው ሙከራ ሁሉ ኢራንን እንዲያውም ወደ በለጠ አደገኝነት የገፋፋት የኒውክሊየር ቴክኖሎጂውን በማዳበር በኩል ከነበረችበት እጅግ መጥቃ መታ እንዲያውም የሁለት ወር ጊዜ ብቻ ነው የቀራት። ስለዚህ እስካሁን ድረስ ዝም ብለን አይናችን ጨፍነን ከኢራን ጋር አንነጋገርም ያልነው ኢራንን ወደ በለጠ አደገኝነት እያሸጋገራት ነው። ስለዚህ ሁኔታ ከአሁኑ ብንገታው ይሻላል የሚሉ ኃይሎች አሉ። የዚህ ዋናው አራማጅ እርግጥ ፕሬዚደንት ኦባማ ናቸው። በሌላ በኩል ይህንን የአሜሪካን ከኢራን ጋር መቀራረብ የሚፈሩ ምናልባት ኢራን የበለጸገች እና ከሌላው ዓለም ጋር የቀረበ ግንኙነት ያላት ኃይል ከሆነች በዚህ አካባቢ ያላት ተሰሚነት ይጨምራል፣ እንዲሁም ደግሞ እዚህ አካባቢ ያሉ መንግስቶችንም እንደፈለጉት እንዳያደርጉ ትገታለች የሚል ትልቅ ስጋት አለ። አሜሪካም ውስጥ ቢሆን ኢራን ካየለች እዚህ አካባቢ ልናሳድር የምንችለውን ጫና እጅግ በጣም ይቀንሰዋል። ምክንያቱም ኢራኖች እንደ ሌላው በምዕራቦች መዳፍ ስር ሙሉ በሙሉ ለመውደቅ ዝግጁ አይደሉም። ሁሉም እንደሚያውቀው እጅግ በጣም ጠለቅ ያለ ታሪክ ነው ያላት። አብዛኛው የመካከለኛው ምስራቅ መንግስቶች በሀያኛው ክፍለ ዘመን መጀመሪያ ከአንደኛው ጦርነት በኋላ አውሮፓውያኖች የሰሯቸው ናቸው። ኢራን እንግዲህ የጥንቷ ፐርዣ ነች። ስለዚህ የቆየ እና ለየት ያለ ታሪክ አላት። ህዝቡም እንዲሁ ትንሽ ጠንከር ያለና ስር የሰደደ መዋቅር አለው፣ የሀገር ስሜትም አለው። ስለዚህ ያንን እንደ ስጋት የሚመለከቱት ኃይሎች አሉ ለማለት ነው።
ስጋቶቹን ሚዛን እንመለከታለን። አንዳንድ ሌሎች የተነሱ ጭብጦችንም እናነሳለን። የዚህን ፈርጀ ብዙ የኒውክሌር ስምምነት ሌሎች አንድምታዎች ደግሞ እንመርምር። ዶክተር ሹመት፣ ኢራን ማዕቀቡ ሲነሳላት በአሁኑ ሰዓት በማዕቀብ ስር የወደቀ የነዳጅ ሽያጭ አቅሟ ከፍ ይላል። በዚህም አሁን ያለውን የነዳጅ ገበያ ያናጋል ወይም ይለውጣል የሚል ስጋት አለ። የኢራን ከፍተኛ የነዳጅ ምርት በገበያው በማይገኝበት ወቅት ትልቁን ድርሻ እየተቀራመቱ ያሉ በአፍሪካም ውስጥ እንደ ናይጄሪያ፣ እንደ አንጎላ ያሉ አገሮች ምናልባት ይህ ሁኔታ አሉታዊ ተጽዕኖ ይከስትባቸው ይሆናል የሚል ግምት አሳድረዋል። በዚህስ ረገድ ምን ይመለከታሉ?
አዎ ልክ ነው። በተጣለባት ማዕቀብ ምክንያት ኢራን አሁን በቀን የምታመርተው 2.8 ሚሊዮን በርሜል ዘይት ነው። ከዚህ በፊት ከ3.5 ሚሊዮን በላይ ታመርት ነበረ። ስለዚህ ያ የተነሳላት እንደሆነ ወደ ገበያው ወደ 700-800 ሺህ በርሜል በቀን ለገበያ ታቀርባለች ማለት ነው። ይሄ አሁን ዝቅ ያለውን የዘይት ገበያ የበለጠ ዝቅ ሊያደርገው ይችላል። ታስታውስ እንደሆነ ከአንድ አመት በፊት የዘይት ዋጋ ወደ 115 ብር በርሜል ነበር። አሁን ያ ወርዶ ወደ 58 አካባቢ ወድቋል። ገና የኢራን ዘይት ሳይገባ ነው እንግዲህ። እና የኢራን ዘይት መግባት የጀመረ ዕለት የበለጠ ወደ ታች ዝቅ እንደሚል የታወቀ ነው። ነገር ግን ይሄ ነገ የሚሆን ነገር አይደለም። ምክንያቱም መጀመሪያ ይህንን ድርድር ኮንግረስ ለ60 ቀን አለው ያንን የሚያይበት። ከዚያ በኋላ ደግሞ እንዲሁ ሌላ ደረጃዎች አሉ። ስለዚህ ማዕቀቡ ቢያንስ ከ6 ወር በፊት ተፈጻሚነት አይኖረውም እና ዕለቱን የሚሆን ጉዳይ አይደለም። ሌላው ደግሞ እርግጥ የኢራን የዘይት ክምችት ከፍተኛ ነው። በዓለም 4ኛው ነው በክምችት ደረጃ። ግን እንዲያም ሆኖ ኢራን የምታመርተው እንግዲህ ወደ ኢቨን ቢለቀቅላት እንኳን 3-4 ሚሊዮን በርሜል በቀን ነው። ይህንን የምናነጻጽረው በዓለም በቀን 90 ሚሊዮን በርሜል ነው የሚጠቀመው። ስለዚህ ከዚህ አንጻር ስናየው ይህን ያህል ሊሆን አይችልም። አምሹር እርግጠኛ ነኝ መጠነኛ የሆነ ወሬው ራሱ ብቻ ገበያውን ወደ ታች ያወርደዋል። አሁንም ያንን እያየን ነው እንኳን ተፈጻሚ ሆኖ እና ምናልባት ትንሽ ሳሳ ያሉ አገሮች እነ አንጎላ እንደነ ናይጄሪያ ያሉ ይሄ በቀላሉ ሊሰማቸው ይችል ይሆናል።
ሌላ አንድ ጫፍ እንመልከት። ቅድም ነካ አድርገነዋል። በሱኒ አረቦችና በሺያ አረቦች መካከል በመካከለኛው ምስራቅ ያለው ውጥረት የቆየ ነው። በራሳቸው በቀጥታ ከሚኖሩ ተጽዕኖዎች ሌላ በአጎራባች ምስቅልቅል ሁኔታ ጦርነቶች ባሉባቸው አንዱ ከሌላው ጋር የሚዋጋ የሚመስልበት ሁኔታ ይኖራል። ይሄ የኢራን መጠናከር ተሰሚነት ማዕቀቡ ያለባት በዚህ ጊዜ እንኳን ከፍተኛ ተጽዕኖ እያደረገች ነው በሚባልባቸው በሶሪያ በኢራቅና በየመን የምታሳድረውን ተጽዕኖና የተባባሰ ሁኔታ ለመፍጠር አደጋው ግልጽ ነው የሚል ስጋት ያደረባቸው የሱኒ አረቦች ድምጻቸውን እያሰሙ ነው። ይሄን ስምምነት ተከትሎ ያለባቸውን ስጋት ሲገልጹ ለአረቢያ በቀዳሚው ረድፍ የምትገኝናት ሌሎችም አሉ። ተጨባጭነት ያለው ስጋት አይመስሎትም?
ውይይቱ አልተቋጨም። ለአስቀድሞ ለተነሳው ጥያቄና ለሌሎች ትንተና የሰጡን ባለሙያ ይዞ አሉላ ከበደ በነገው ምሽት ስርጭታችን ይመለሳል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በ1431 መካከለኛ ሞገድ ሲያስተላልፍ የቆየው ዝግጅት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን voanews.com/አማሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አማሐሪክ ብላችሁ ተከተሉን። ከምሽቱ በ3 ሰዓት ላይ በአጭር ሞገድ በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት።
This program has come to you from the Voice of America, Washington.